ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Led by strong and capable Ethiopian institutions, partners like USAID and the American people,
እንካራና ብቁ በሆኑ የኢትዮጵያ ተቋማት በመመራት ዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID እና የአሜሪካ ሕዝብን ጨምሮ ከሌሎች መንግስታትና ዓለም አቀፍ ድርጅቶች ጋር በመተባበር የኢትዮጵያን ዲሞክራሲያዊ ስርዓት ግንባታ ለማገዝ እንጥራለን ያሉት USAID ዳይሬክተር ናቸው። በዚህ ላይ በእለቱ አብይ ዘገባ ዝርዝር ይዘናል። በኦሮሚያ ክልል ከመስከረም ወር ጀምሮ በአገረሸው የኩፍኝ ወረርሽኝ ወደ 7000 የሚጠጉ ሰዎች መጠቃታቸውን የክልሉ ጤና ቢሮ ገለጠ። በዚህም ላይ ዘገባ አለን። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ የካቲት 20 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ።
አዳነች ፍሳዬ ደግሞ ዜናውን አነባለሁ።
ከቴክኒክ አቀናባሪ ብርሃን ኃይሉና ከስርጭት መሐንዲሱ ኬት ሆልምስ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን ያለም ዜና።
ርዕሰ ዜናውን እናስቀድማለን። ባለፈው ማክሰኞ የመስራች ጉባኤውን ማካሄድ የጀመረው የሶማሌ ሕዝብ ዲሞክራሲያዊ አንድነት ጉባኤውን አጠናቀቀ። የትግራይ ክልል መንግስት ለ2332 የህግ ታራሚዎች ምህረት አደረገ። የደቡብ አፍሪካ ባለሥልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚደንት ሲሪል ራማፎሳ ትላንት ማምሻውን አስታወቁ። አሁን ዝርዝር ዜና። ባለፈው ማክሰኞ የመስራች ጉባኤውን ማካሄድ የጀመረው የሶማሌ ህዝብ ዲሞክራሲያዊ አንድነት ወይም በሶማሊኛ ምህጻሩ ሰርዳ በ1990ዎቹ የድሬዳዋ ትምህርት ቢሮ ኃላፊ የነበሩትን አቶ አህመድ ራጌን ሊቀመንበር አድርጎ በመምረጥ ጉባኤውን አጠናቋል። አዲስ ቸኮል ዝርዝር አለው።
ባለፈው ዓመት በሰላማዊ መንገድ ለመታገል ወደ ሀገር ውስጥ የገባው የሶማሌ ህዝብ ዲሞክራሲያዊ አንድነት ወይም ሰርዳ አቶ አህመድ ራጌን በሊቀመንበርነት በመምረጥ ጉባኤውን አጠናቋል። በጉባኤው ሌሎች አመራሮች መመረጣቸውን የድርጅቱ መስራች ጉባኤ አባል አቶ ጀማል ዑመር ለጋዜጠኞች አስታውቀዋል።
21 ማዕከላዊ ኮሚቴ መርጧል ጠቅላላ ጉባኤው። በዚህ ላይም በፕሮግራሙና በውስጥ ደንቡ ላይ ሰፊ ውይይት አድርጎ የሚለወጡትን ለውጦ የሚሻሻሉትን ማሻሽሎ የተለያዩ ውሳኔዎች ደርሰዋል ማለት ነው። እንደገና ስራ አስፈጻሚ ማዕከላዊ ኮሚቴ መርጦ ጠቅላላ ጉባኤ አስልቋል ማለት ነው። ኦዲት ኮሚሽንም 5 አባላት ያቀፈ የድርጅቱን ውስጥ ደንብና ፕሮግራም በአግባቡ መሰራቱና አለመሰራቱን ኦዲት ኮሚሽን ከፍተኛ ሚና የሚጫወት አካል ነው ማለት ነው። እነሱም በዚሁ መሰረት ሊቀመንበሩ፣ ምክትል ሊቀመንበሩ፣ ጸሐፊው መርጠዋል ማለት ነው። ስለዚህ ማዕከላዊ ኮሚቴ የመረጠው መሰረት የድርጅቱ ስራ አስፈጻሚ አባላት አቶ አህመድ ራጌ ሊቀመንበር፣ ሮብሌ ኤሌዬ ምክትል ሊቀመንበር፣ ጸሐፊውንም በመምረጥ 4 ጀማል ዑመር ኢብራሂም የድርጅቱ ጉዳይ ኃላፊ፣ ወይዘሮ አሚና አብዲ የፋይናንስ ኃላፊ፣ ፈይዛ አብደላ የሴቶች ጉዳይ ኃላፊ፣ አቶ አብዱ ከሪም መሐመድ የህዝብ ግንኙነት ኃላፊ በማድረግ 9ኙም የኮሚቴ አባላት አጽድቆ ጉባኤውን አጠናቋል ማለት ነው።
አዲስ የተመረጡት የፓርቲው ሊቀመንበር አቶ አህመድ ራጌ በ1990ዎቹ የድሬዳዋ ትምህርት ቢሮ ኃላፊ ነበሩ። ሰርዳ ካለፉ ማክሰኞ ጀምሮ ሲያካሄድ በቆየው አንደኛ ድርጅታዊ ጉባኤ ከአመራሮች ምርጫ ባሻገር ባለ 5 ነጥብ አቋም ማስተላለፉን አቶ ጀማል አክለው ገልጸዋል።
አንደኛ ለሶማሌ ህዝብ አንድነትና ዲሞክራሲያዊና ልማታዊ መብቶች እንደሚታገል፣ ሁለተኛ ለሶማሌ ህዝብ መብቶች ሁሉ እስከ መጨረሻው ድረስ እንደሚታገል፣ ሶስተኛ ሰላምና መረጋጋትን ለሀገሪቷ ህገ መንግስት መከበር፣ የህግ በላይነት የበኩላችን አስተዋጽኦ እናደርጋለን፣ አራተኛ ተመሳሳይ ዓላማ ያላቸው የፖለቲካ ድርጅቶች ጋራ የሶማሌን ህዝብ ጥቅም በማይነካበት ለመስራት ዝግጁ መሆኑን በዚህ ጉባኤ ላይ አሳልፈዋል። በሀገር ውስጥ ሆነ ውጭ የሚገኙት የሶማሌ ህዝቦች ሁሉ ከጎናችን እንዲሰልፉ ጥሪያችን አስተላልፈናል።
ሰርዳ በቀዳማዊ ኃይለስላሴ ጊዜ ወደ ውጭ በተሰደዱ ዶክተር ዘካሪያ አህመድ አማካኝነት የተመሰረተ ፓርቲ ሲሆን እንቅስቃሴውን በዋናነት ከሀገር ውጭ የተገደበ ነበር። ባለፈው ዓመት ግን በሰላማዊ መንገድ ለመታገል ወደ ሀገር ቤት የገባ ሲሆን ዘንድሮ በሚካሄደው ምርጫም ከኦብነግና ሌሎች 5 የሶማሌ ክልል ተቃዋሚ ፓርቲዎች ጋር ጥምረት በመፍጠር ለመወዳደር ማቀዱን በድርጅታዊ ጉባኤው መክፈቻ ላይ ይፋ አድርጎ ነበር። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። የትግራይ ክልል መንግስት ለ2332 የህግ ታራሚዎች ምህረት አደረገ። ምህረት ከተደረገላቸው 25ቱ ኤርትራውያን መሆናቸውን የክልሉ የጸጥታ አስተዳደር ቢሮ አስታውቋል። ሙልጌታ ጽብሃ ዝርዝራለው።
የትግራይ ክልል ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪኡ መተኩም በሰጡት መግለጫ የክልሉ መንግስት ካቢኔ ትናንት ባካሄደው ስብሰባ ለህግ ታራሚዎች ይቅርታ እንዲደረግ መወሰኑን ገልጸዋል። 45ኛው ዓመት የካቲት 11 በዓል ምክንያት በማድረግ ምህረት የተደረገላቸው ታራሚዎች በማረሚያ ቤት ቆይታቸው ጥሩ ስነ ምግባር ያሳዩና በጥፋታቸው የተጸጸቱ ናቸው ብለዋል። በዚህም የይቅርታ ህጉን አሟልተው ለተገኙ ነው ይቅርታ የተደረገው ሲሉ ገልጸዋል። የትግራይ ክልል መንግስት ስራ አስፈጻሚ የትግራይ ህዝብ 45ኛው ዓመት የትጥቅ ትግል መጀመሪያ ምክንያት በማድረግ ለ2332 የህግ ታራሚዎች በይቅርታ እንዲፈቱ ወስኗል። ከነዚህ 46 ሴቶች ተጠቃሚ ሆኗል ነው ያሉት። ምህረት ከተደረገላቸው ታራሚዎች መካከል 25ቱ ኤርትራውያን መሆናቸው አቶ ተኪው መተኩ ተናግሯል። ኤርትራውያኑ እንደተቀሩት ታራሚዎች በክልሉ ህግ ተላልፈው የነበሩ ናቸው ተብሏል። ካሁን በፊት በይቅርታ ተፈተው ተመልሰው የታሰሩና እንዲሁም ከ18 ዓመት በታች በሆኑ ሴቶች ላይ ጾታዊ ጥቃት የፈጸሙ ታሳሪዎች አልተካተቱም ብለዋል። ታራሚዎቹም በጥፋታቸው ተጸጽተው የሚቀላቀሉትን ማህበረሰብ እንደሚከሱ እምነታቸው መሆኑን ኃላፊው ገልጸዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ እናመሰግናለን። የዓለም ባንክ ከ30 ዓመታት በኋላ ከሶማሊያ ፌዴራል መንግስት ጋር የነበረውን ግንኙነት ወደ መደበኛነት እየመለሰ መሆኑን ትላንት አስታውቋል። የሶማሊያ መንግስት ከቅርብ ዓመታት ወዲህ በገንዘብ በፖለቲካ በማህበራዊና በኢኮኖሚ ለውጥ ጠንካራ ሬኮርድ አሳይቷል ሲል የዓለም ባንክ ጠቁሟል። የባንኩ ክልላዊ አስተዳዳሪ ሁ ሪደል ግንኙነቱ መደበኛ ሲሆን የባንኩ እይታ መልካም ይሆናል፣ ሶማሊያ ድህነትን ለመቀነስ የሚያስችላት ረድኤት ለማግኘት ትችላለች ማለት ነው ብለዋል። በሶማሊያ መንግስት ኃይሎችና በሱፊ አማጽያን መካከል ውጊያ መካሄዱ ተዘግቧል። የዩናይትድ ስቴትስ መንግስት እንዲህ አይነቱ ግጭት አልሸባብን ለመዋጋት የሚደረገውን ጥረት ያሰናክላል ሲል ባስጠነቀቀበት ወቅት ነው ግጭቱ የተነሳው። ውጊያው የተካሄደው ጋልሙዱግ በተባለው የራስ ገዝ አስተዳደር መዲና ላይ ሲሆን ቢያንስ 12 ሰዎች ተገድለው ከ20 በላይ እንደቆሰሉ ታውቋል። ግጭቱ የተነሳው ክልላዊውን ፕሬዚደንት አህመድ አብዲ ኩርኩርን በሚደግፉ የሶማሊያ መንግስት ኃይሎችና አህሉ ሱና ወልጃማ በተባለው ሱፊ ሙስሊም ቡድን ደጋፊ ኃይሎች መካከል ነው። የደቡብ አፍሪካ ባለስልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚደንት ሲሪል ራማፎሳ ትላንት ማምሻውን አስታውቀዋል። ውሃን የኮሮና ቫይረስ በሽታ የተጀመረባትና የተዛመተባት ከተማ መሆኗ የሚታወቅ ነው። ይህ ውሳኔ ውሃን ያሉት የውጭ ሀገራት ተወላጆች ከከተማይቱ ባይወጡ የተሻለ ነው ሲል የቻይና ባለሥልጣኖች ያቀረቡትን ምክር ይጻረራል። ወደ ሀገራቸው ከሚመለሱት ሰዎች መካከል ቫይረሱ የያዛቸው ሰዎች እንደሌሉ የራማፎሳ ጽህፈት ቤት ገልጿል። ይህ እርምጃ የተወሰደው በዓለም ደረጃ በኮሮና ቫይረስ የሚመቱት ሰዎች ብዛት እየጨመረ በሄደበት ወቅት ነው። ደቡብ አፍሪካውያኑ ሀገራቸው ሲገቡ ለጥንቃቄ ሲባል ለ21 ቀናት ኳራንቲን ውስጥ እንደሚገቡ ማለት በተለየ ቦታ እንደሚቆዩ ታውቋል። የናይጄሪያ ባለሥልጣኖች በሀገሪቱ አንድ የኮሮና ቫይረስ በሽተኛ መገኘቱን አረጋግጠዋል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች የመጀመሪያው የተረጋገጠ በሽተኛ ማለት ነው። የሀገሪቱ ባለሥልጣኖች በገለጹት መሰረት ቫይረሱ የያዘው ሰው በያዝነው ሳምንት ከሚላን ኢጣሊያ የተመለሰ ናይጄሪያ የሚሰራ የኢጣሊያ ተወላጅ ነው። የአፍሪቃ የጤና አገልግሎት ስርዓት በኮሮና ቫይረስ በሽተኞች የሚጣበብበት ሁኔታ ሊኖር እንደሚችል ጠበብት እያስጠነቀቁ ባሉበት በአሁኑ ወቅት አፍሪቃ ዝግጅት እያደረገች መሆኗ ተገልጿል። ኮሮና ቫይረስ እስካሁን ባለው ጊዜ አፍሪቃ አለመግባቱ የጤና ባለሥልጣኖች በበለጠ ለመዘጋጀት ጊዜ ይሰጣቸዋል ይላሉ ጠበብት። የሜክሲኮ የጤና ጥበቃ ባለሥልጣኖች በሀገሪቱ ሁለት የኮሮና ቫይረስ በሽተኞች መገኘታቸውን ዛሬ አስታውቋል። በቅርቡ ኢጣሊያን ጎብኝቶ ወደ ሜክሲኮ ሲቲ የተመለሰ ሰው ዛሬ በሽታው እንደተገኘበት ተረጋግጧል። ሌላው በሽተኛ ደግሞ ሲናሎዋ በተባለው ሰሜናዊ ክፍለ ግዛት እንደሆነ ተገልጿል። ላቲን አሜሪካ ውስጥ ሌላዋ ኮሮና ቫይረስ የገባባት ሀገር ብራዚል ብቻ ናት። ኮሮና ቫይረስ ዛሬ ቢያንስ በአምስት ሌሎች ሀገሮችም እንደገባ ተዘግቧል። አዘርባጃን፣ ቤላሩስ፣ ሊቱዌኒያ፣ ኒውዚላንድ እና ናይጄሪያ መሆናቸው ነው። በመጨረሻም በኮሮና ቫይረስ ስጋት ምክንያት የዓለም ገበያዎች ይዘት ዛሬ ቁልቁል እየወረደ ነው። የአቅርቦት ሰንሰለቶች ተሰናክለዋል። የጉዞ እገዳዎችን አስከትሏል። በአጠቃላይ በዓለም ዙሪያ ያለውን የቢዝነስና የንግድ ይዘትን እንዳተራመሰ ታውቋል። የዶው ጆንስ የኢንዱስትሪ አማካኝ ደወሉ እንደተደወለ ወዲያውኑ በ974 ነጥቦች ወይም በ3.8 ከመቶ ወርዷል። የያዝነው ሳምንት ሁኔታ ከ12 ዓመታት በፊት በዓለም አቀፍ ደረጃ ተከስቶ ከነበረው የፋይናንስ ቀውስ ባልታየ መልኩ የከፋ እንደሚሆን ተንታኞች ይናገራሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው የአርብ ምሽት መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ዕለቱ ቀዳሚ አብይ ርዕስ ከመሄዳችን በፊት ቆየት ብለው ከሚቀርቡት ዝግጅቶች አንዱን እናሰማችሁ።
ለትምህርት ብቻ አይደለም የመጣሁት፣ ሶሻል ላይፍንም ለመማር ነው። ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። የማቀራረብ ስራ አልተሰራም እስካሁን ድረስ።
ተማሪዎች አብዛኛውን ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ከየት ነው ምንጩ ምንድን ነው ይህ ነገር ተከሰተ ብሎ ማጣራት አለባቸው። ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምር።
ወደ ትምህርት ገበታቸው የተመለሱ የደምቢዶሎ ዩኒቨርሲቲ ተማሪዎች ናቸው ከአሜሪካ ድምፅ ጋር ባደረጉት የጠረጴዛ ዙሪያ ውይይት ከሰጡት አስተያየት የተወሰደ ነው። በስፍራው የተገኘው ዘጋቢያችን ያጠናቀረውን ዝግጅት በሁለተኛው አጋማሽ እናቀርባለን። አሁን ወደ ዕለቱ አቢይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ ነጻና ፍትሐዊ ምርጫ ለማካሄድ የሚረዳውን አደረጃጀትና አስተዳደራዊ ብቃቱን ሊያጎለብት ያስችለዋል ያለውን የ30 ሚሊዮን ዶላር ድጋፍ እንደሚሰጥ የዩናይትድ ስቴትስ መንግስት አስታወቀ። ይህ ድጋፍ የቦርዱን ፍላጎት መሰረት ያደረገ መሆኑንም የቦርዱ ሰብሳቢ ተናግረዋል። መለስካቸው አመሃ ተከታትሎታል።
የዩናይትድ ስቴትስ ዓለም አቀፍ ልማት ድርጅት ዩኤስኤአይዲ በኢትዮጵያ የልዑካን ቡድን ዲሬክተር ሻን ጆንስ በዚህ ዓመት መጨረሻ ላይ ይካሄዳል ተብሎ የሚጠበቀውን የኢትዮጵያ አገር አቀፍ ምርጫ ታሪካዊ ነው ብለውታል። ይህንም ሲያብራሩ ይህ ምርጫ ለኢትዮጵያ ዴሞክራሲያዊ መርሆዎችን ለማስፋፋት በምታደርገው አስደናቂ ጉዞ በመጨረሻ የእያንዳንዱን ኢትዮጵያዊ ድምፅና ፈቃድ በመላ ሀገሪቱ ወሳኝ መሆኑን የምታረጋግጥበት ምርጫ ይሆናል ብለዋል። አክለውም ይህን ኢትዮጵያ የምታደርገውን ጥረት ዩናይትድ ስቴትስ ለማገዝ የሚያስችለውን የመግባቢያ ሰነድ ለመፈረም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር የሚኖረውን ትብብር በመደበኛ መልኩ እንደሚጀመር ተናግረዋል።
Led by strong and capable Ethiopian institutions, partners like USAID and the American people.
ጠንካራና ብቁ በሆኑ የኢትዮጵያ ተቋማት በመመራት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት USAID እና የአሜሪካ ሕዝብን ጨምሮ ከሌሎች መንግስታትና ዓለም አቀፍ ድርጅቶች ጋር በመተባበር የኢትዮጵያን ዴሞክራሲያዊ ስርዓት ግንባታ ለማገዝ እንጥራለን። የኢትዮጵያ ብሔራዊ ምርጫ ቦርድ ሰላማዊ፣ ነጻ፣ ፍትሃዊና ዴሞክራሲያዊ ምርጫ ለማካሄድ የሚያስችለውን ድርጅታዊና አስተዳደራዊ አቅም ለመገንባት ይረዳው ዘንድ ዩናይትድ ስቴትስ የ30.4 ሚሊዮን ዶላር ወይም ወደ 1 ቢሊዮን ብር የሚጠጋ ድጋፍ መስጠቷን ዛሬ ይፋ ሳደርግ በታላቅ ደስታ ነው። የፖለቲካ ፓርቲዎችን ለማጠናከርና የሲቪል ማህበራትን ተሳትፎ ለማሳደግም እገዛ እንደምናደርግ ልገልጽ እወዳለሁ።
ዳይሬክተሩ ጨምረው ይህን ለሶስት ዓመት የሚዘልቀውን ኢትዮጵያ ኤሌክሽንስ ኤንድ ፖለቲካል ፕሮሰስ ፕሮግራም በአማርኛ በኢትዮጵያ የምርጫና የፖለቲካ ሂደቶች መርሃ ግብር የተሰኘውን ትብብር መርሃ ግብር ዓላማ ተንተን አድርገዋል።
Beyond capacity building for planning and conducting free and fair elections.
ለጻና ዲሞክራሲያዊ ምርጫ ለማካሄድ የሚያስችል ብቃትን ከመገንባት ባሻገርም ድጋፋችን የኢትዮጵያን ዲሞክራሲያዊ መሰረት ሊያጠናክሩ በሚችሉ ዋና ዋና ጉዳዮች ላይ ያተኩራል። እነዚህም በፖለቲካ ሂደት ውስጥ ከፍ ያለ ትርጉም ያለውና ሁሉንም ዜጎች የሚያካትት ተሳትፎን ማራመድ ይህም ቀደም ሲል ሲገለሉ በነበሩ በሴቶችና በወጣቶች ላይ ያተኮረ ሥራ ይሆናል። ሁለተኛው ደግሞ ኢትዮጵያውያን የምርጫ ሂደትና የፖለቲካ ውድድርን ግልጽነት በሚገባ ይረዱ ዘንድ መገናኛ ብዙሃንና ቴክኖሎጂንም በመጠቀም ማስተማርና ማራመድ ይሆናል።
የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ፖርቱካን ሚረክሳ በበኩላቸው ከዚህ በፊት በሀገሪቱ የተካሄዱ ምርጫዎች ለዜጎች የፈለጉትንና የጠበቁትን የዜግነት መብት ሳይሆን ያጎናጸፋቸው መከራና ሰቆቃን እንደነበረ አስታውሰዋል። ይህን አገር አቀፍ ምርጫ ከቀደሙት የተለየ ለማድረግ እየተከናወነ ያለውን ሥራ ለማገዝ የዩናይትድ ስቴትስ መንግሥትና ሌሎች አጋሮች የሚያደርጉትን እገዛም አመስግነዋል። በተለይ ከጋዜጠኞች ለቀረቡላቸው ጥያቄዎችም መልስ ሰጥተዋል። ወይዘሪት ፖርቱካን ከዩኤስአይዲ የተደረገው ድጋፍ የቦርዱን ፍላጎት መሰረት ያደረገ እንደሆነም አብራርተዋል።
ምን የምርጫ ዝግጅት ለማሳካት ምን ምን ነገሮችን ማድረግ ይፈልጋል በሚለውና በአጠቃላይ በእኛ ፍላጎቶች ላይ የተመሰረቱ እንቅስቃሴዎች ወይም ስራዎች ናቸው በዚህ ገንዘብ የሚደገፉት ማለት ነው። እነዚህ ስራዎችም ያው እንደተገለጹት ናቸው። ግማሾቹ የቴክኖሎጂ የአሰራር ማሻሻያ፣ ግማሾቹ ደግሞ የአቅም በተለይ ደግሞ የሰው ኃይል አቅማችን እሱ ስለሆነ ከዛ አንጻር የሚያግዙን ነገር ይኖራሉ። ሌሎችም ደግሞ የስልጠናዎች ለምሳሌ የምርጫ አስፈጻሚዎቻችን በጣም ብዙ ቁጥር ያላቸው ምርጫ አስፈጻሚዎች ተገቢ ስልጠና ማግኘት አለባቸው። ከዛ አንጻር የሚደግፉን የሚያግዙን ነገር ይኖራል። ያው ከሲቪል ሶሳይቲም ጋር የሚያደርጉት እንቅስቃሴ፣ ከሚዲያም ጋር የሚያደርጉት እንቅስቃሴ ደግሞ ዞሮ ዞሮ የምርጫውን ተአማኒነትና ትክክለኛነት የሚያጎለበት ይሆናል ማለት ነው።
ይህን ምርጫ ለማካሄድ የሚወጣው ወጪ እጅግ የናረ እንደሆነ በመጠቆም ጋዜጠኞች ላነሱት ጥያቄም ሰብሳቢዋ ምላሽ ሰጥተዋል።
እያንዳንዱ አሰራር፣ እያንዳንዱ አፈጻጸም በበፊቱ አይነት ስለማይፈጸም ነው። ለምሳሌ የምርጫ አፈጻጸም ገለልተኛ መሆኑ በጣም አስፈላጊ ስለሆነ ያ ራሱ ወደ 2.2 ቢሊዮን ብር ተጨማሪ ጠይቆናል። ያልነበረ ወጪ ማለት ነው። ከዛ በእያንዳንዱ ብንመለከት አዳዲስ ነገሮችን ቁሳቁሶችን ብንመለከት ኮሮጆ ነበር አይደለም የሚጠቀመው ከዚህ በፊት። ያ ኮሮጆ እየታጠበ እየደረቀ እንደገና ለሚቀጥለው እየወጣ ብዙ ችግሮች የነበሩት ግልጽነትንም ከማሳየት አንጻር ውስጡም ደግሞ ሰነዶች ይቀመጣሉ እና ስታፍድ ይሆናል የሚባል በጣም ብዙ ክርክሮች የአጠባበቁም የቁልፉም የምኑም ችግሮች ነበሩበት አይደለ? አሁን እሱን በሳጥን ቀየር ነው። እሱ ራሱ በጣም ብዙ ሚሊዮን ዶላር ያስወጣናል ማለት ነው።
ወይዘሪት ፖርቱካን አክለውም ከመንግስትም ሆነ ከአጋር ድርጅቶችና አገሮች የተገኘውን ገንዘብ በምን አይነት ሁኔታ ስራ ላይ እንደዋለ የሚያሳይ ያለ ሰነድ ለማዘጋጀት እቅድ እንዳለ ገልጸው ጋዜጠኞች ከዚያም ዝርዝሩ እንዲያገኙ እንደሚችሉ አመልክተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ የመጽሔት ርዕስ ወደ ደቡብ ኢትዮጵያ ነው የምናምራው። በደቡብ ክልል ምዕራብ ኦሞ ዞን ማጂ ወረዳ የወረዳውን ምክትል አስተዳደርና የጸጥታ ኃላፊ እስር ለመቃወም አደባባይ የወጡ ሰዎች የመንግስት ጸጥታ ኃይሎች የወሰዱት ነው በተባለ የተኩስ እርምጃ 6 ግለሰቦች መገደላቸውን ይናገራሉ። የመቁሰል አደጋ የደረሰባቸው ሌሎች 4 ሰዎች ደግሞ በሕክምና እየተረዱ መሆናቸውን የማጂ ወረዳ ጤና ጠባበቅ ጽህፈት ቤትና የአይን እማኞች ለአሜሪካ ድምፅ ገልጠዋል። የወረዳው ጸጥታ ኃላፊዎች በበኩላቸው በአደጋው 12 ሰዎች መቁሰላቸውንና ከእነኝህም ውስጥ የሁለቱ ህይወት ማለፉን አረጋግጠናል ይላሉ። ዮናታን ዘብዴዎስ ተከታዩን አድርሶናል።
በደቡብ ክልል ምዕራብ ኦሞ ዞን የማጂ ወረዳ ጤና ጥበቃ ጽህፈት ቤት ኃላፊ አቶ ከበደ አኩ በማጂ ወረዳ ቱም ከተማ ዛሬ በተቀሰቀሰ ግጭት 6 ግለሰቦች መገደላቸውን ገልጸዋል።
ዛሬ ጠዋት ላይ በነበረው የሰላማዊ ሰልፍ እንቅስቃሴ ላይ የነበሩ አራት ሰዎች ልዩ ኃይል እና መከላከያ በተኮሰ ጥይት ተመቶ አራት እኛ ጋር ተኝተዋል። ሌላ የሞቱት እስካሁን ድረስ ሬሳቸው ገና አይነሳዘው ነው ያለ። የሞቱት ጠቅላላ ወደ 6 የሚሆኑ ሰዎች ናቸው።
በጥይት ተመተው በከባድና ቀላል ደረጃ የቆሰሉ አራት ሰዎች ወደ ሕክምና ጣቢያ መጥተው እየታከሙ ናቸው ብሏል። ከባድ ጉዳት የደረሰበት አንድ ሰው ደግሞ ወደ ማጂ ሆስፒታል ለተሻለ ሕክምና እንደተላከ አቶ ከበደ ያመልክቷል።
ሌሎች ወደ 2 3 4 ጥይት የተመታውን ልጅ ሪፈር ወደ ላይ ማጂ ሆስፒታል ላይ ተልኮን ደረጃ አካባቢ ላይ ነው አብዛኛው የተመታው። ያው ከሴቷ በስተቀር ሴቷ ግን ወደ ታች ብልቱ አካባቢ ነው።
የማጂ ወረዳ ቱም ከተማ ነዋሪዎች የወረዳዋም ምክትል አስተዳደርና የጸጥታ ኃላፊ የነበሩት አቶ ጨሞ ክያዝ ከስልጣን መነሳታቸውና መታሰራቸውን በመቃወም እንዲሁም እንዲለቀቁ በመጠየቅ ዛሬ ከጠዋት ጀምሮ ሰልፍ እንደወጡ ስማቸው በብዙሃን መገናኛ እንዲገለጽ ያልፈልጉ የዓይን እማኝ ተናግሯል። ሰልፉን ለመበተን የመንግስት ጸጥታ ኃይል ወሰደ ባሉት እርምጃ 11 ሰዎች መቁሰላቸውን የዓይን እማኙ ተናግሯል።
የወረዳው አስተዳደር ነበር ምክትል አስተዳደር ማለት ለወረዳው በጣም ትልቅ አስተዋጽኦ የሚሰራ አመራር ነው። ይሄን የማይፈልጉ ሌላ አመራሮች ደግሞ አሉ። እነሱ ሰዎች አስረውታል። ዞን ላይ ሰውየውን ትናንትና በኮማንድ ፖስት አስረውታል እና ህዝቡ ደግሞ ለምን ታሰረ ብሎ ነው። ዛሬ ጠዋት ሰልፍ ወጣ። ህዝቡ የዞረ ሰልፍ እያደረገ እያለ ያው ሰልፍ ሲወጣ መንገድ ተዘግቶ ነበረ። መከላከያ ያሉ እያይል መጣ። ከዛ በአካባቢ የተሰበሰበው ላይ ምንም ነገር ሳያማክራቸው ነው ተኩስ የጀመረባቸው የተሰበሰበው ህዝብ ላይ። ከዛ ወዲያው ተኮሰ። የሚመታው መታና ወዲያው ተጭኖ ወደ ካምባቸው ሄዱ። ወጣት፣ ህፃን፣ ትልቅ ትንሽ ሰው ሳይል ነው የወጣው ሰልፍ። የሆነ ደመቅ ያለ ሰልፍ ነበረ። ምንም ህዝቡን ሰብስቦ የጠየቁትም ጥያቄ የለም። የማረጋጋት ስራ ማሰሩም ልክ ከፒካፑ ላይ እንደወረዱ ተኩስ ጀመሩ። ተኩሱ ሲተኮስ ና የራሱ ቁጭ ተኝቼ እያየሁ ነው።
የወረዳው የሚሊሻ ጽህፈት ቤት ኃላፊ ሰለሞን መኮንን 12 ሰዎች መቁሰላቸውና ከዚህም ውስጥ አንድ ሴትና አንድ ወንድ መሞታቸውን እንዳረጋገጡ አስታውቋል። በመኒትና በማጂ በቤሮና በሱርማ መካከል ተፈጥሮ የነበረው የጸጥታ ችግር ተገምግሞ በተደረሰበት ውጤት መሰረት አቶ ጨሞ ክያዝ ከስልጣን እንዲነሱ ተደርጎ መታሰራቸውን የገለጹት ባለስልጣኑ እርምጃው ተቃውሞ መቀስቀሱን አብራርቷል።
በምዕራብ ኦሞ ዞን ማጂ ወረዳ ቱም ላይ የተፈጠረ ያለው ችግር በዚህ በዞናችን መካከል ተፈጥሮ የጸጥታ ችግሮችን በውይይት ለመፍታት የክልሉ ጸጥታ ነው አራት ወረዳዎችን የሰበሰበው በንቺ ሸኮ ላይ። እነዚህን ችግሮች በውይይት ለመፍታት 2 ቀን ያህል ውይይት ከተደረገ በኋላ የማጂ ወረዳ ምክትል አስተዳዳሪ እና ጸጥታ ቢሮ ኃላፊ የሆነው አቶ ማነው ጓድቻሞ ነው ታስሯል በሚል ችግር ነው አሁን ማጂ ወጣቱ ነው እያነሳ ያለው። ስለዚህ በዚህ ግርግር ችግሮችን ለማረጋገጥ ዛሬ ቱም ማዕከል ላይ ልዩ ኃይልና መከላከያ ሰራዊት ወደ ከተማው ከገባ በኋላ ፈነዳው ጥይት አንድ ሴት አንድ ወንድ አሁኑ ሞቷል የሚል መረጃ አለን። 10 ወንድ 2 ሴቶች ቆስሏል የሚል መረጃ ነው ያለውና ይህን ችግር ለመፍታት ደግሞ ለማርገብ አሁን ዞኑ ጸጥታን ችግሩ የሚያረጋጋ ኃይሎች ከመከላከያም ከልዩ ኃይል ህብረተሰቡ ወደ አልተፈለገ ሁኔታ እንዳይገባ ሌላ ችግሮችም እንዳይፈጠሩ ያው ዞኑ ርብርብ እያደረግ መሆኑን ነው።
ከዚህ የከፋ ጉዳት እንዳያስከትልና ሌላ አመፅ እንዳይቀሰቅስ የማረጋጋት ስራ እየተሰራ መሆኑን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ሰሜን ኢትዮጵያ እንሻገር። የአማራና የትግራይ ምሁራን የጋራ የሰላም መድረክ ምክክር መድረክ አካሂደዋል። ለሁለት ቀናት የተካሄደውን ውይይት መድረክ ያዘጋጀው በሰላም ሚኒስቴር መሆኑም ገልጠዋል። የትግራይ ቡድን አስተባባሪዎች ለውይይቱ በመቀሌ ዛሬ የካቲት 19/2012 ዓመተ ምህረት በትግራይ ኮሚኒኬሽን ቢሮ ጋዜጣዊ መግለጫ ሰጥተዋል ይለናል ሙልጌታ አጽብሃ።
ለሁለት ቀናት የተካሄደውን የውይይት መድረክ ያዘጋጀው በሰላም ሚኒስቴር መሆኑ ተገልጠዋል። የትግራይ ቡድን አስተባባሪዎች ለውይይቱ በመቀለ ዛሬ በትግራይ ኮሚኒኬሽን ቢሮ ጋዜጣዊ መግለጫ ሰጥተዋል። ለሁለት ቀናት በተካሄደው የጋራ የሰላም ምክር መድረክ ከትግራይ 125 ከአማራም 125 በጠቅላላ 250 ምሁራን እንደተሳተፉ ታውቀዋል። ከትግራይ ምሁራን ቡድን አስተባባሪዎች አንዱ ፕሮፌሰር ክንፈ አብርሃ ናቸው። ፕሮፌሰር ክንፈ በሰጡት መግለጫ የትግራይና የአማራ ምሁራን ስብስብ የመጀመሪያው ዓላማ በአማራና በትግራይ ህዝቦች መካከል ሰላማዊ ግንኙነትን ለማጠናከር የሰላም ግንባታ መድረኮች ማመቻቸት ነው ብለዋል።
የመጀመሪያው የትኩረት ወሰን የእነዚህ የምሁራን ስብስብ በአማራና በትግራይ ህዝቦች መካከል ሰላማዊ ግንኙነትን ለማጠናከር የሰላም ግንባታ መድረኮች ማመቻቸትና በዚሁም ሙያዊ እገዛዎች ማድረግ ነው። ታሳቢ የተደረጉ ነገሮች አሉ። የመጀመሪያው በባህል በታሪክ ለዘመናት ተሳስረው የኖሩ ህዝቦች ናቸው የአማራና የትግራይ ህዝቦች። በዓለም ታሪክ እንደምናስተውለው ህዝብ ከህዝብ ጋር ተጣልቶ አያውቅም ሊጣላም አይችልም። ስለዚህ አንድ የደረስንበት ድምዳሜ በአማራ ህዝብና በትግራይ ህዝብ መካከል የተስተዋለ ጠብ የለም፣ ቅራኔ የለም። ምናልባት ችግሩ ሊሆን የሚችለው ወይም ከኛ ከመሆራ ወይም ከሌሎች አካላት ነው የሚሆነው። ስለዚህ ሊጣሉም አይችሉም። ይህንን ታሳቢ ማድረጉ በጣም ከፍተኛ ትርጉም ስላለው በዚህ ድምዳሜ ላይ ደርሰናል። የህዝቦች ጠብ አይደለም።
የግንኙነት መሻከር ፖለቲካዊ መሰረት ያላቸውና ህግ ነክ ጉዳዮችና ከሚዲያ አጠቃቀም ጋር የተያያዙ መሆናቸውን ተገልጠዋል ብለዋል ፕሮፌሰር ክንፈ። የሁለቱ ህዝቦች የምክር መድረክ ያሉትን ችግሮች መጠንና ጥልቀት በምሁራን መጥናት እንዳለባቸው ከስምምነት መድረሱን ፕሮፌሰር ክንፈ አብራርተዋል።
በሁለቱ ህዝቦች ግንኙነት ላይ የተፈጠረው መሻከር በአጠቃላይ በሀገሪቱ ለምናስተውለው የሰላም እጦትም አስተዋጽኦ አድርጓል። እነዚህ የተወሳሰቡ ችግሮች ፖለቲካዊ መሰረት ያላቸው ችግሮች እንዳሉ፣ ህግ ነክ ነገሮችም እንዳሉ፣ ከሚዲያ አጠቃቀም ጋር፣ ከታሪክ፣ ከባህል የመሳሰሉ ችግሮች እንዳሉና በእነዚህ ዙሪያም የተጠኑትን እያሰባሰቡ ጊዜ የማይሰጡትን መፍታት፣ በአጠቃላይ ጥናት የሚያስፈልጋቸው ደግሞ በሰፊው ማጥናት እንዳለብን በስምምነቱ ላይ ያየነው ነው። ምሁራን እያጋጠሙ ያሉ ችግሮችን መጠናቸው ምን ያህል ነው? ስፋታቸውስ? ጥልቀታቸውስ? የሚመጥን መፍትሄ ለማድረግ የእነዚህ መጠን ስፋትና ጥልቀት መታወቅ ይኖርበታል። ለዚህም በጥናትና ምርምር መመለስ አለበት።
የምሁራን የጋራ የሰላም ምክክር መድረክ ለሁለተኛ ጊዜ የተካሄደ መሆኑን ይታወቃል። ለድምፅ የአሜሪካ ሬዲዮ አለም ፍስሐ ከመቀለ።
አለም ፍስሐን አመሰግናለሁ። ሙልጌታ ብዬ አስተዋውቄ ነበር፣ ይቅርታ ጠይቃለሁ። አሁንም እዚያው መቀሌ ነው የምንቆየው። የ124ኛውን የአድዋ ድል በዓል ለማክበር በእግራቸው ጉዞ የጀመሩት የአድዋ ተጓዦች ዛሬ ይህ ደርሰዋል። መንገዳቸው ቀና እንደነበርና የህዝብ ፍቅር ተስፋቸውን ከፍ ያደረገው እንደነበር የጉዞ አስተባባሪ ያሬድ ሽመቴ ለአሜሪካ ድምፅ ገልጠዋል። ሙልጌታ አጽባሀ አጠር ያለ ዘገባ አድርሶናል።
ከ42 ቀናት በፊት ከአዲስ አበባ በእግር የተነሱ የጉዞ አድዋ አባላት በዛሬው ዕለት በታሪካዊ ስፍራ ይሃ ደርሷል። የጉዞ አስተባባሪ ያሬድ ሹመቴ፣
ጉዞ አድዋ የተቋቋመው እንግዲህ በ2006 መሰረት ነው። ዘንድሮ 7ኛ ዓመቱን ይዟል። አሁን ከአዲስ አበባ ከተነሳን 42ኛ ቀናችን ይዘናል። ዛሬ የምንገኘው በይሃ ነው። ታሪክ ባለው የዳዓማት ስልጣኔ ዋና ቁንጮ በሆነው ፕሪ አክሱማይት በሚባለው ወይም ቅድመ አክሱማይት በሚባለው ትልቁ የታሪክ ምስክር በሆነ ቦታ ላይ ነው የምንገኘው። ይህ ቦታ ከዛሬ 124 ዓመታት በፊት የዳግማዊ አጼ ምኒልክ ጦር በጣሊያን በኩል ተወክሎ የመጣውን የማጆር ቶማሶ ሳንሳ የሚባል ተደራዳሪ ቡድን አንድ ላይ ያነጋገሩበትና ኢትዮጵያ የጣሊያንን የውል ሀሳብ ፍጹም እንደማትቀበል አሳውቃ የጦርነቱ ጉዳይ እርግጡን የሆነበት የታወቀበት የዛሬ 124 ዓመት ልክ በዛሬው ቀን ነው የነበረው።
በአካባቢው የህዝቡ አቀባበል ልብ የሚማርክ ነበር ያለው ያሬድ፣ በጉዟቸው የአድዋን ድል የሚዘክሩ ትረካዎች እየተረኩ እንደተጓዙ ተናግሯል።
ጎረቤቶች በህንድ ሸዋሰቡና ከእያንዳንዱ እንጀራ ያዋጣሉ። ያዋጣቸው እንጀራዎች በቀለም የተለያዩ ናቸው፣ በአይነታቸውም የተለያዩ። አንደኛው የዳጉሳ ሊሆን ይችላል፣ አንደኛው የጤፍ ሊሆን ይችላል። የተለያየ አይነት ቀለም ያላቸው ከጤፍም ደግሞ የሰርገኛም እንዲህ የተለያየ ሊሆን ይችላል። አንዳንዱ እንጀራ ደግሞ የመሶቡ ክርክር ያለበት እንጀራ አለ። ያ ማለት እንግዲህ የመጨረሻ ቤት ውስጥ የቀረውን ምጥቅስታት የመጨረሻውን እንጀራ ይዞ የሚመጡ ሰዎች ነበሩ እና እኛ በእርግጥ እንካችን ይዘን የወጣ ነው። በመንገድ ላይ የሚያስፈልገን ነገር ለመብላትም ለመጠጣትም እንዳንቸገር የሆነን ተዘጋጅተን የወጣ ነው። ነገር ግን ህዝቡ ፍቅሩን የሚገልጽበት አንዱ መንገድ አቀባበል በማድረግ ነው እና እሱን ስለምንፈቅድም ስለምንፈልገውም ለፍቅርም ለአንድነትም ለህብረትም የበለጠ ስለሚያስፈልገን በዛ ልክ የተቀራረብን የሄድ ነው። በምግብ ብቻ እንዲወሰን አይደለም። ፍቅራቸው አይናቸው ላይ የሚያስታወቁ በኢትዮጵያ አይነት ፍቅር የተንበጎበጉ የተቃጠሉ ብዙ ኢትዮጵያውያን ፍቅር የሚናፍቁ አንድነት የሚናፍቁ ኢትዮጵያውያን ያየንበት ጉዞ ነው። ዘንድሮ እጅግ በጣም የተለየ ነው ማለት ይቻላል። የኢትዮጵያ ጉዳይ ወደ ታች ያዘቀዘቀ ሲመስለን እጅጉን በህዝቡ ዘንድ ደግሞ ወደ ላይ ወጥቶ ያየንበት ነው።
63 ሰዎች የተሳተፉበት ይህንን ጉዞ ሰኞ ዕለት እንደሚጠናቀቅ ገልጾ በዓሉ
በሴቶች ናቸው። ከ9 ሴቶች መካከል ደግሞ አንዷ የአራት ልጆች እናትና የልጅ ልጅ ያዩ ሀያት የመሆን እድል ያገኙ እናት ናቸው። በዚህ ጉዞ ላይ የተሳተፉት አንድ መነኩሴ ያሉን የሃይማኖት አባት። በእነዚህ በቀጣዩ 3 ቀናት ውስጥ በነገ ሁለት የመጨረሻ የአዳር ዝግጅታችን የሆነው እንደ አባ ገሪማ ነው። እንደ አባ ገሪማ በጣም የሚታወቅ ቦታ ነው። ጀግናው ራስ አሉላ መቃብር የሚገኝበት ቦታ ነው። ይህ ቦታ በጦርነቱም ወቅት ላይ ትልቅ ገድል የተፈጸመበት የጀነራል አልቦርት ተብሎ ተደመረ
መተዋሃራተኛው የአድዋ ድል በዓል አከባበርና የወጣቶቹ ጉዞ አስመልክቶ በቀጣይ ዘገባዎች ይኖሩኛል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሙልጌታ ጽብሃን ለዘገባው አመሰግናለሁ። አድማጮች የምትከታተሉት የዕለተ አርብ ምሽት ዝግጅታችንን ነው። የምሽቱ ምርጥ ዜማ ነው ባዘቦቱ ሰዓት። ታዲያ ለሳምንቱ መገባደጃ የረፍት ቀናት መጀመሪያ የበገና ስልት ነው የመረጥኩላችሁ። የኦርቶዶክስ ክርስትና እምነት ተከታዮች የጾሙ ወቅት ነውና በአቶ ዓለም ዋጋ የተጫወቱት ነው። ከጎረቤት ተጣልቼ ይሰኛል ርዕሱ።
ራሴን አሞኝ እያያችሁ ለምን ሰከረ ትላላችሁ? አሁን ማን ሰጠኝ እኔ ጠጅ እንጀራ ዘወትር? አሁን ማን ሰጠኝ እኔ ጠጅ እንጀራ ዘወትር? አባት ልጁን ረግሞት በጣም አጥብቆን ተጣልቶት ይታረቀዋል አሁንም ረግሞት አይቀር ይታረቀዋል አሁንም ረግሞት አይቀር። ከጎረቤቴ ብጣላን ሰው ሁሉን ለሱ አደላን ያለ ፈጣሪ አናለኝ ከሁሉ ባዳ ያለ ፈጣሪ አናለኝ ከሁሉ ባዳ። መኳንንቶቹ ሰለጠኑ የጨገና ሀገር ለምን እኔ የምፈራው?
አንጋፋው የበገና ተጫዋች ዓለም ዋጋ ነበር የሰማችሁት። አድማጮች፣ ወደ ሁለተኛው አጋማሽ ከመዝለቃችን በፊት የኮሮና ቫይረስን ስርጭት አስመልክቶ የተዘጋጀ ማስታወቂያ አለን።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ስለ ኮሮና ቫይረስ ከልጆች ጋር ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። ራስዎን ቢሆኑ ሲያስነጥሱ ወይም ሲያስሉ አፍንጫዎንና አፎን በክንዶ መታጠፊያ ይሸፍኑ። እጆችዎን አያነካኩ። ወቅታዊ መረጃዎችን ከጤና ባለስልጣናቱ ወይም ከታመኑ ምንጮች ብቻ ያገኙ። የባለሙያዎች ምክሮችን ይከተሉ። ስለ ኮሮና ቫይረስ ድብቅ ነገር የለም። በግልጽ ይነጋገሩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ።
አድማጮች፣ የተከታተላችሁት ስለ ኮሮና ቫይረስ ሲባል የተዘጋጀ የህብረተሰብ ጤና አጠባበቅ ትምህርታዊ ማስታወቂያ ነበር። አሁን በቀጥታ ወደ ሁለተኛው አጋማሽ ነው የምንዘልቀው። ለዚህ ክፍል ቀዳሚ ወዳደረግነው ዝግጅት እንውሰዳችሁ። በቅርቡ የኢትዮጵያ ብሔራዊ ምርጫ ቦርድ ይፋ ባደረገው የምርጫ ጊዜ ሰሌዳ መሰረት ስድስተኛው አገር አቀፍ ምርጫ ሊካሄድ የቀረው የወራት ጊዜ ብቻ ነው። በዚህ መሀል በጊዜ ሰሌዳው መሰረት የተመለከተው የምርጫ ቅስቀሳ ጊዜ ሳይደርስ አንዳንድ ፓርቲዎች ቅስቀሳ ጀምረዋል የሚሉ ክሶች እየተሰሙ ነው። በተለይ ይህ ክስ በገዢው ብልጽግና ፓርቲ ላይ ገኖ እየተሰማ ነው። ይህንን አስመልክቶም መለስካቸው አማሀ የብልጽግና ፓርቲን በሚኒስቴር ማዕረግ የዲሞክራሲ ስርዓት ግንባታ ማዕከል የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ የሆኑትን አቶ አወሉ አብዲን አነጋግሯል። ነው
ለአቶ አወሉ አብዲ በመጀመሪያ ያቀረብኩላቸው ጥያቄ ከጥቂት ሳምንታት በፊት በሀገሪቱ የተለያዩ ክፍሎች ብልጽግና ፓርቲንና መሪውን ጠቅላይ ሚኒስትር አብይ አህመድን የሚደግፉ ታላላቅ የህዝብ ትዕይንቶች ወይም ሰልፎች እየተካሄዱ ይገኛሉ። አንዳንድ ተፎካካሪ ፓርቲዎችና ተቺዎች ይህን ድርጊት ገዢው ፓርቲ ያለውን መንግሥታዊ ጉልበት እና ስፍራ በመጠቀም የምርጫ ቅስቀሳ ጊዜ ከመድረሱ በፊት እየቀሰቀሰ ነው፣ አግባብነት የሌለውም ተጽዕኖ እየፈጠረ ነው በሚል ክስ ቀርቦባቸዋል። ምን መርሳለሁ የሚል ነበር።
ያው እንደተረዱት ማንሳት አይከለከልም። የሆነው ነገር ህዝቡ በራሱ ፍላጎት በራሱ ተነሳሽነት ለውጡን ከመደገፍ አንጻር በነቂስ ወጥቶ ድጋፉን ያሳየበት ሁኔታ ነው። ሲጀመር ይህ ለውጥ ህዝባዊ ለውጥ ነው። በህዝብ ገፊነት ህዝብ ዋጋ ከፍሎ ታስሮ ተገሎ ተፈናቅሎ ሚሊየንስ የተፈናቀለበት ኢምቢሊየንስ የተዘረፈበት በብዙ ሺህ የሚቆጠር ደግሞ የታሰረበትና የሞተበት ከዛ በኋላ የተገኘ ለውጥ ነው። ይሄ ለውጥ ህዝቡ ከምን ጊዜም በላይ እንደ ራሱ የአይን ብሌን የሚጠብቀው ለውጥ ነው። በዚህ ለውጥ ላይ ህዝቡ እንዳየው ምንም ነገር እንዲያርፍበት አይፈልግም። ከዚህ በመነሳት አንዳንድ የሚታዩ የሚነሱ ነገሮች አሉ። እነዚህን ነገሮች ደግሞ ህዝቡ በራሱ ጊዜ ድጋፍ ለመስጠት በነቂስ የወጣበት ሁኔታ ነው። ከጎኑንን ለውጡን እንደግፋለን፣ ጅምራችሁ ጥሩ ነው፣ እንደግፋለን፣ ከጎናችሁንን ለውጡንና መሪያቸውን ዶክተር አብይን እንደግፋለን የሚል የህዝቡ በራሱ ጊዜ የወጣ እንጂ በምርጫ ቅስቀሳ ደረጃ በፓርቲ ፕሮግራም ተይዞ ፓርቲ ተደርጎ ወይ ፓርቲ ኃላፊዎች በቦታ ተገኝቶ ንግግር ምናምን ያደረጉበት ስብሰባ አይደለም። የምርጫ ቅስቀሳ ሌሎችን ከእንትን የማስወጣት እንደዚህ ነገር አይደለም። ይልቁንስ እኛ ፈሰናል። ከጊዜ ውጭ ምርጫ ቅስቀሳ ሲያደርጉ የነበሩ አንዳንድ ፓርቲዎችና ግለሰቦች አሉ። ቅስቀሳ ብቻ አይደለም ህዝብን የሚሳደቡ ሌሎች አላስፈላጊ ነገር እንደውም ህዝቡን ቀስቅሰው ከቤቱ ያስወጣው እንደዛ አይነት ህገወጥ ቅስቀሳዎችና ስድቦች ናቸው ህዝቡን ከቤት ያስወጡት። ስለዚህ ህዝቡ አንደኛ ስድብ አንፈልግም፣ ልዩነትን ህዝቡን የሚከፋፍል ነገር አንፈልግም፣ አንድነት ነው የምንፈልገው። የተጀመረው ነገር ጥሩ ነው፣ በዚህ በርቱ፣ ቀጥሉ የሚል መልእክት ነው ህዝቡ ሰጥቶ ነው የተመለሰው ወደ ቤት። ህዝቡ በብር ነው የወጣው፣ ተገዝቶ ነው የወጣው፣ ተከፍሎት ነው የወጣው።
ላነሳልቅ ነበረ ባለፈው ሲሰራ እንደነበረው ባለፈው አመራሮች ሲፈጠር እንደነበረው ህዝብ በግድ በድብቅ ሆኖ በግድ ወጣ እየተከፈለው ጭምር
የሚሉ አንዳንድ ኃላፊነት የጎደላቸው ራሳቸውንም በአግባቡ ያልተረዱ ህዝቡንም የማያውቁ የኢትዮጵያን ህዝብ በስነስርዓት የማያውቁ አንዳንድ የፖለቲካ አመራሮችና ኃላፊዎችን ብሎ ራሳቸውን የሰየሙ ኃይሎች የሚያወሩት ወሬ አላቸው። ይሄ ከእውነታ የራቀ ውሸት ሲጀመር በዚህ ሰዓት ህዝቡ እንኳን ተገዶ እንኳን የኢትዮጵያን ህዝብ ከፍለ ወይ አስገድደ የምታወጣበት ምዕራፍ ላይ አይደለንም ያለ ነው። እንኳንስ እኛ ልንከፍለው ለራሱም አዋጥቶ በርካታ ግመሎችን፣ በሬዎችን፣ ሌሎች ነገሮችን ህዝቡ ለእኛ ያበረከተበት ሁኔታ አለ። በአንድ ስብሰባ እስከ 120 በሬ ድረስ ተብስቦ አዋጥቶ ገዝቶ ለእኛ የሰጠበት ሁኔታ አለ። ፓርቲ ደግሞ ድጋፍ ማሰባሰብ ኖርማል ከየትም ሀገር የሚደረግ ተግባር ስለሆነ ይሄ ችግር አይደለም። ነገር ግን በዚህ አጋጣሚ ሲወጣ ህዝቡ ከለውጡ ጎን ቆመን ለውጡን እናሻግራለን በሚል ወጥቶ በዛው ፓራላሊ ደግሞ ብሩንም አዋጥቶ ከብቶችን፣ ግመሎችን፣ በሬዎችን፣ ሰንጋዎችን ደስቶ ያበረከተበት ሁኔታ ነው። ወሬ ነው፣ በፍጹም ውሸትና አሉባልታ ነው የምናስከት ነው።
ግን በተጨባጭ ደግሞ ማስረጃ አለን ከሚሉ ሰዎች መካከል ባለፈው ከሁለት ቀን በፊት የኢዜማ መሪ መግለጫ ሰጥተው ነበረ። የዚህንም የአንድ አመት ከምናምን የለውጥ ጊዜም ግምገማ አድርገው ነበረ። ካነሷቸው ጉዳዮችና ችግሮች ያሳስበናል ካሉት መካከል በአሁኑ ጊዜ ለገዢው ፓርቲ ማስመረጫ በሚል የገቢዎች ባለስልጣንን እንደው በመጥቀስ ማስረጃ ይዘናል በሚል ነጋዴዎች እንዲያዋጡ ተገደዋል፣ ይሄ ማስረጃ አለን ነው የሚሉት። እና እንደዚህ ያለ ነገር አጣርታችኋል? ደርሳችሁበታል?
እኛ እስካሁን ሲጀመር ማስገደድ የሚለው ነገር የለም። ማስገደድ በፍላጎቱ ያለውን ነገር የሚሰጠን ካለ እናመሰግናለን። ፓርቲው ነው፣ ሀገሩ ነው። እሱም ይህ ሀገር ሲኖር ሰላም ሲኖር ሰርቶ የሚያገኝበት ሀገር ስለሆነ በራሱ ፍላጎት ለሚያደርግልን ነገር ቅሬታ አለንም። ነገር ግን ተገዶ ነው የሚለው ነገር ካለ ህግ አለ። ዛሬ አስገድደን እንኳን ሳንቲም መከፈል አይደለም አንድ ነገር ማድረግ አይቻልም። ኢትዮጵያ ውስጥ ህዝቡ የታገለው ዋጋ የከፈለው ተገዶ የለመነበትን ነገር እንዲያደርግ አይደለም። ይሄ ዋጋ የከፈለውና ይህንን ለውጥ ያመጣው ይሄ ለውጥ። ስለዚህ ይሄ ውሸት ነው። መረጃ ያለን ካሉ ያቅርቡና ምርጫ ቦርድ የሚዳኘን ፍርድ ቤትም አለ፣ ችግር የለም። ተገድጄ ብሬን ተቀምቻለሁ የሚል አካልም ካለ ይቅረብ። ግን በፍጹም ተገዶ እንዲያደርግ አካል የለም። ተገዶ የሚሰጥም አካልም የለም። ተገዶ የሚያሰጥም አካልም የለም። በፍላጎት ግን የማስተባበር የመተባበር ሁኔታ ሊኖር ይችላል። በፍላጎት ከፍላጎት ውጭ ግን አንድ ድንቡሎ ሳንቲም የሚሰጥ ካለ
እዚህ ጋር ሰጥቻለሁ የሚል ካለ ወይንም ተቀብያለሁ የሚል ካለ እሱ በግድ የተቀበለ ኃይል ካለ እሱ የብልጽግና ፓርቲ አባል አይደለም። ሌላ ምናልባት ነገር ፈላጊ ችግር ሊፈጥር የፈለገ አካል ሊኖር ይችላል። እሱን ጥቆማ ስጡንና እኛ በራሳችን እንሄድበታለን። አያዘጥም ካሉ ደግሞ ለቦርድ ምስሉና ምርጫ ቦርድ ባለን የህግ መሰረት ልንዳኝ እንችላለን። ስለዚህ ይሄ ብዙም መብራሪያ፣ መግለጫ፣ ዛቻ ምናምን ለመስጠት የሚያስቸግር ነገር ሳይሆን እዚህ ጋር ችግር አለ፣ ይጣራ፣ ይስተካከል ተብሎ የሚታይ ነገር ነው። አሁን በመቻቻል በመደመር ሁላችንም አንድ ሆነን ሀሳባችንን ሽጠን ፕሮግራማችንን ሽጠን ለህዝባችን ነግረን አስተምሮ ከፈለገ ይመርጠናል፣ ካልፈለገ አይመርጠንም። ዛሬ ደግሞ አስገድደን ሳንቲም መቀበል አይደለም፣ ስብሰባ መውጣት አይደለም፣ ሌላም ነገር አይቻልም። በኢትዮጵያ ውስጥ ይሄ ካሁን በኋላ ሀራም አይቻልም።
አሁ ግን ሌሎች ማሁ ለምሳሌ በጣም ብዙ በብዙ ሺህ የሚቆጠሩ ባለድርሻ ባለሀብቶች ያሉባቸው ማለት ሼር ሆልደርስ ያሉባቸው ተቋማት፣ ባንኮች እንደዚህ ተገደዋል። እነሱም ቢሆን እነዚሁ ማስረጃዎች ይዘናል የሚሉት በዚህም
ተገዶ አንድ ሳንቲም የሰጠ አካል ካለ ተገዶ አንድ ሳንቲም ያስከፈለ አካል ካለ እሱ ብልጽግና አይደለም ባጭሩ።
ስለዚህ ይህንን እናንተ ካገኛችሁ እርምጃ ትወስዳላችሁ።
ነገር ግን በፍላጎቱ የሰጠናለ ወደፊትም የሚሰጠናለ እንሰጣቸዋለን የሚሉ አርሶ አደር ጭምር እኮ
ፓርቲ ነው ሲባል የነበረ ፍራቻ አለ። ይሄ ስነ ልቦና እንዳለ እያየ ብልጽግና ፓርቲ ከዚህ ጥንቃቄ ማድረግ ለዚህ ጥንቃቄ ማድረግ የለበትም።
በጣም ጥንቃቄ ነው የምናደርገው። በጣም እጅግ በጣም ጥንቃቄ ነው የምናደርገው። እኛ ራሳችን ዛሬ የሆነ አንድ የመንግስት መስሪያ ቤት ሆነ አንድ ባለሀብት አስገድደን ተቀብለን ነገ ሌላ መሰል ፓርቲ ሄዶ አስገድዶ ቢቀበል በምን ህግ ነው እኛ የምንዳኘው? እኛ እኮ ሁለት ኃላፊነት አለብን። አንደኛ ተወዳዳሪ ፓርቲ ነን፣ ሁለተኛ ገዢ ፓርቲ ነን። ገዢ ፓርቲ ማለት አሁን አገር እየገዛን የምርጫ የውል ጊዜያችን እስከሚያልቅ እና ሌላ ውል ህዝቡ ለእኛ እስከሚሰጠን ድረስ እኛ አገር ነው እየገዛናል። ምክንያቱም ለራሳችን የምናደርገው ነገር ለሌላም ሊደረግ ይገባል። ስለዚህ ይሄ በራሱ የምርጫ ምህዳሩን በኃይል ወይ በግድ አፍነን የምናደርግ እንደዚህ የምታሰብ ነገር ካለ ይሄ ስህተት ነው፣ አይቻልም። በጣም ስህተት ነው፣ በጣም ስህተት ነው። ካለ ይቅርም፣ እናጣራ፣ አቅርቡ። ወይም የሚለውም አካልም ሌላ መግለጫ ምናምን ለመስጠት ከምቸገር እዚህ ጋር ሪፖርት ያድርግና ቁጭ ብለን እንየው። እዚህ ጋር ተገድጄ ሰጥቻለሁ የሚል አይደለም። እንደዛ ምልክት እንኳን ካለ ምልክት ካለ ፓርቲው እርምጃ ለመውሰድ በጣም ዝግጁ ነው፣ ለማስተካከልም ዝግጁ ነው። ካለ ግን የለም። እርግጠኛውን የምነግሩ ነገር የለም።
በጣም አመሰግናለሁ። ተው ወደ ጊዜው
አመሰግናለሁ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ ከአዲስ አበባ ወደ ምዕራብ ኢትዮጵያ እንሻገር። ቀደም ብዬ ባስተዋወቅኳቸው ዝግጅት ነው ወደ ምዕራብ ኢትዮጵያ የምናልፈው። ሰሞኑን ወደ ደምቢዶሎ ያቀናው ዘጋቢያችንና ኮርመልካ ከዚያ በነበረበት ወቅት ከዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ተማሪዎች ጋር በዩኒቨርሲቲ ውስጥ የሚከሰቱ ግጭቶች መንስኤና ግጭት ከመከሰቱ አስቀድሞም እንዴት ማስቆም ይቻላል በሚሉ ርዕሶች ዙሪያ አጠር ያለ ውይይት አካሂዷል። በዩኒቨርሲቲው ለሚከሰቱ ችግሮች በአገሪቱ የሚስተዋለው የፖለቲካ ቀውስና በዩኒቨርሲቲ ውስጥ የሚያጋጥሙ አስተዳደራዊና ሌሎች ያሏቸው ችግሮች መንስኤ ሊሆኑ እንደሚችሉም ተማሪዎቹ አብራርተዋል። ችግሩ አስቀድሞ እንዳይከሰት ማድረግም ይቻላል ይላሉ። ናኮር ያወያያቸው ተማሪዎች እንደሚከተለው ተቀናብረዋል።
ስሜ ይስሐቅ ደሳለኝ ይባላለሁ።
አመሰግናለሁ። ራሂማ ከሊል።
አመሰግናለሁ። ፉፋ መርጋ ይባላለሁ።
አመሰግናለሁ። ሶስና ግርማ ይባላለሁ። የጆርናሊዝም ኤንድ ኮሚኒኬሽን ሶስተኛ አመት ተማሪ ነው።
በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድን ነው መንስኤ ብላችሁ ታስባላችሁ? ራሂማ።
አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጪ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ።
እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚሁ ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል፣ ኢቨን የግቢው የእቃ አቅርቦትም ሊሆን ይችላል፣ ለተማሪውም ያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛም ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላል ይላሉ።
የግጭቱ መንስኤ የሚሆነው ብዬ የማስበው ሂታ ያነሳችሁ ኤክስተርናሉን ይቀበላሉ፣ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ እኔ አገንስት ነኝ። እንደዛ ቢሆንም አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሔር ቢሆን። አሁን ግን እውነታው የብሔር አይደለም። ለእኔ የሁለት ጓደኛዎች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለእኔ የብሔር ግጭት አይደለም እላለሁ።
የቀረ ሀሳብ ካለሽ?
እኔ እንደ ራሴ የሚያስበው በዩኒቨርሲቲ ውስጥ ለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛውም ዩኒቨርሲቲ ያለው የማናጅመንት ችግር እንዲሁም በመዋቅር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቅር ባለመስራታቸው ችግሮቹ ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛውም በሃይማኖትም ቢመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው።
ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን አይነት ችግሮች ናቸው የሚመጡት? ተማሪው ላይ፣ የተማሪው ቤተሰብ ላይ፣ አገር ላይ? ሶስና
አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ ነኝ። ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወር ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት፣ ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል፣ እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ፣ ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም። አይደለም ዩኒቨርሲቲ መዋለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል፣ ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም።
እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምኑን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ። ማለት እንደዛ ሲሆን ደግሞ በቃ እዛ ስንሄድ በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተስኗል።
አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሄድን በኋላ ቤተሰብ አምኜ እልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረ እና ኢቭን ለአንድ ሳምንት ያህል ተከልክያለሁ እንደዚህ እንዳልመጣ ማለት። እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል።
እንዴት ነው በተማሪ መካከል ግጭት እንዳይፈጠር፣ በዩኒቨርሲቲ አካባቢ ግጭት እንዳይፈጠር፣ ችግሮች እንዳይፈጠሩ ማድረግ የምንችለው ምንድን ነው የምታስቡ? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚቻል?
እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩኝ እሱ ካልተንከባከብኳት ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት ዓመት ልፋትም ለትምህርት ብቻ አይደለም የመጣሁት፣ ሶሻል ላይፍንም ለመማር ነው። ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው። የማቀራረብ ስራ አልተሰራም እስካሁን ድረስ። የሆነ መንግስት የሚረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርሲቲ የሚረባረበው የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ፣ ኦሮመኛ የማይችሉትን አፋን ኦሮሞን ማስተማር፣ አማርኛ የማይችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከሰማንያ ምናምን በላይ ቋንቋቸዋል። እነዚህን ቋንቋቸውን የሚማሩበት የተለያዩ ሲምፖዚየሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው።
እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት ፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳ? ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት ሁሌ። ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው። በቃ እዚህ ደርሰን ተለውጠን እንድናይ፣ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንለው፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት ትኩረት አድርገን መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም። ገና በፕሬፓራቶሪ ኤሌመንተሪ እያሉ ለሚመጡ ተማሪዎች ሁሉ ነው ማስተላልፈው። ይንመለክ ፖለቲካውን ምኑን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከኛ የምጠበቀው እውቀቱ መሰብሰብ ስለሆነ ምኑም ምኑም ለጌ ስለምደርስ
መጀመሪያ ግን እኔ ከራሴ ነው መጀመሪያ ያለብኝ። እኔ ከዶርም ልጆች ጋር እንዲህ ነው የምኖረው፣ ከክላስ ልጆች ጋርስ እንዲህ ነው የምኖረው፣ ከግቢ ጓደኞችስ ጋር እንዲህ ነው የምኖረው የሚለውን ነገር ሁሉም ሰው የራሱን ነገር በደንብ ማወቅ አለበት፣ ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪው በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም እኛ፣ ህብረተሰቡ እናት አባቶቻችን ናቸው፣ አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደ ምሳሌ ብወስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ። ለእያንዳንዱ ተማሪ ማህበረሰቡ እንደ ልጄ አኖረዋለሁ ብሎ ተማሪ ወስዷል። እና ሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላል ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓናል ውይይቶችን ማዘጋጀት፣ ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው። ወይኔ
ምናልባት ቀረብ የምለው ተማሪዎች አብዛኛውን ጊዜ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች፣ እነሱን ነገሮች ከየት ነው ምንጩ ምንድን ነው ይሄ ነገር ከየት ተከሰተ ብሎ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ብዬ አምናለሁ።
በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳተፋችሁ ይስሐቅ ደሳለኝ፣ ረሂማ ከሌል፣ ፉፋ መልጋ፣ ሶስና ግርማ በጣም የማመሰግነው ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ።
ናኮር መልካንና የደምቢዶሎ ዩኒቨርሲቲ ተማሪዎች በውይይቱ የተሳተፉትን እናመሰግናለን። ክቡራትና ክቡራን አድማጮች የምትከታተሉት ከ2 በ25ና በ31 ሜትር ባንዶች አጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈው ስርጭታችን ነው። አሁን ወደ መጨረሻው ዝግጅት ልውሰዳችሁ። የኮሮና ቫይረስ በአፍሪካ የጤና ጥበቃ ስርዓቶቻቸው ከአቅማቸው በላይ ሊሆን እንደሚችል ባለሙያዎች እያስጠነቀቁ ነው። ሲጀምር ቻይና ላይ የተቀሰቀሰው ኮሮና ተዛምቷል። በሌሎች ብዛት ያላቸው አገሮችም የቫይረሱ ተጠቂዎች ተገኝተዋል። የሆነ ሆኖ ቫይረሱ አፍሪካ ውስጥ ወዲያውኑ በብዛት አለመዛመቱ አሁን ጊዜ ሰጥቷታል ይላሉ እነኚሁ ባለሙያዎች። የአሜሪካ ድምፁ ሄንሪ ሬጅዌል ከለንደን ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታ ይዛ አቀርባለች።
ሴኔጋል ዋና ከተማ ዳካር የሚገኘው አውሮፕላን ጣቢያ፣ በሌሎችም በአህጉሪቱ ዙሪያ ያሉ የትራንስፖርት መናኸሪያዎች ቫይረሱ ሳያገኛቸው አልቀረም ተብለው የሚጠረጠሩ ተጓዦችን ከህዝብ ሳይቀላቀሉ ቶሎ ለመያዝ ጥረቶች እያደረጉ ነው። ግብጽ አንድ፣ አልጄሪያ አንድ ለቫይረሱ የተጋለጡ ሰዎች እንዳገኙ አስታውቀዋል። አሁን ደግሞ ናይጄሪያ ወደ ንግድ መዲናዋ ሌጎስ የተጓዙ ኢጣሊያዊ እንዳገኘች አመልክታለች። የዓለም የጤና ድርጅት ቫይረሱ አይደርስብኝም ሊል የሚችል አንድም ሀገር የለም ሲል አስጠንቅቋል። የWHO ዋና ዲሬክተር ዶክተር ቴድሮስ አድሃኖም እንዲህ ሲሉ ነው ያስጠነቀቁት።
This virus does not respect borders. It does not distinguish between races.
ይሄ ቫይረስ ድንበር አያከብርም። ይሄ ዘር፣ ይሄ ብሔረሰብ ብሎም አይለይም። የአንድን አገር አጠቃላይ የአገር ውስጥ ምርት፣ የአንድን አገር ምጣኔ ሀብት ወይም እድገት ደረጃ ለይቶ አይመጣም። ዋናው ነጥብ እንዳይገባ መከላከል ብቻ አይደለም፣ ተጠቂዎች ሲገኙ ምንድን ነው የሚደረገው የሚለውም ጭምር ነው።
እስከ ቅርብ ጊዜ ድረስ አፍሪካ ውስጥ ቫይረሱን በመርመራ የመለየት አቅም የነበራቸው የመርመራ ላቦራቶሪዎች ሁለት ብቻ ነበሩ። አንዱ የሴኔጋሉ ፓስተር ኢንስቲትዩት ነው። የተቋሙ ተጠሪ አማዱ አልፋ ሳል እንዲህ ሲሉ ያስረዳሉ።
ቫይረሱ በመርመራ ፈጥኖ ሲገኝ እንዳይዛመት ለመቆጣጠር በጣም ይጠቅማል።
ታዲያ አፍሪካ ላይ ወረርሽኙ ሳይዛመት መቆየቱ በተሻለ ተዘጋጅቶ ለመጠበቅ ጊዜ ሰጥቷል። አሁን ከሰሃራ በታች ካሉ ሀገሮች ከግማሽ የሚበልጡቱ ቫይረሱን በመርመራ ለማግኘት የሚያስችል አስፈላጊ መሳሪያዎችን የታጠቁ ቤተ ሙከራዎች አሏቸው። ዶክተር ጄኒፈር ንዞ በጆንስ ሆፕኪንስ ዩኒቨርሲቲ የጤና ጥበቃ ዋስትና ማዕከል ባልደረባ ናቸው። እንዲህ ሲሉ አስተያየታቸውን ሰጥተውበታል።
It's not as extensive as we need it to be, and the testing that's going on in countries isn't as
በምንፈልገው ደረጃ በሰፊው አልተዳረሰም። ሌላው ደግሞ በአገሮቹ የሚከናወነው ምርመራ እንደምንፈልገው የተሟላ አይደለም። የሆነ ሆኖ በንጽጽር ባጭር ጊዜ ውስጥ ይህን ያለም መከናወኑ ራሱን የቻለ እርምጃ ነው።
እና ስጋት የደቀነው ቫይረሱ ሳይደረስበት የተዛመተ እንደሆነ ፈጥኖ የጤና ቀውስ ሊያስከትል ይችላል የሚለው ነው። ለኮሮና ቫይረስ ከተጋለጡ ሰዎች ውስጥ 80% ከባድ የህመም ስሜት አይኖራቸውም። ይህ ማለት ደግሞ የበሽታው ስርጭት በተጨባጭ ባለው መጠን ያለመታወቅ ወይም ሪፖርት ያለመደረግ አደጋ ይደቅናል ማለት ነው። በኮሮና ቫይረስ ለህልፈት የደረሱ አብዛኞቹ ህሙማን ቀደም ያለ ሌላ የጤና ችግር የነበራቸው እንደሆኑም ይነገራል። አፍሪካ ውስጥ በአህጉር ደረጃ የተዛመተ እንደሆነ ከጤና ተቋማቱ አቅም በላይ ሊሆን እንደሚችል ስጋት አለ። የለንደን ኪንግስ ኮሌጅ ባልደረባዋ ዶክተር ናታሊ መክደርሞት ያስረዳሉ።
It's an issue when it comes to managing other medical problems. So that means that people with
ሌሎች የጤና ችግሮች ላሏቸው ህሙማን በሚሰጥ የህክምና ረገድ ችግር ይኖራል። የልብ ህመም የመሳሰለ ያላቸው ህሙማን ሆስፒታል ሄደው ለመታየት ወይም ቀጠሮ ለማግኘት የማይችሉበት ሁኔታ ይኖራል። ስለዚህ ህክምና ባለማግኘት በሌላ የጤና ችግር የሚሞቱ ሰዎች ቁጥር ሊጨምር ይችላል ማለት ነው።
ብዙዎቹ የአፍሪካ ሀገሮች የቫይረሱን ስርጭት ለመከታተል የበሽታዎች ክትትል አሰራራቸውን ማሻሻል እንደሚኖርባቸው ኤክስፐርቶቹ ይመክራሉ። ኮሮና ቫይረስ ዓለም አቀፍ ወረርሽኝ ደረጃ ከደረሰ ደግሞ ሲሉም ያስጠነቅቃሉ። ዓለም አቀፉ ማህበረሰብ ደካማ የጤና ጥበቃ ስርዓት ያላቸውን ሀገሮች ገብቶ ለመርዳት ዝግጁ ሆኖ መጠባበቅ አለበት።
ቆንጅት ለዝግጅቱ አመሰግናለሁ። አድማጮች፣ የናይጄሪያ፣ የግብጽና የአልጄሪያ ለቫይረሱ የተጋለጡ ሰዎች መኖር መዘገቡ ሰሞኑን በዝግጅታችን እንዳመለከት ነው ዘላንሴት የተባለው የህክምና መጽሔት ሶስቱ አገሮች ቀዳሚው ተጋላጭ ይሆናሉ ሲል ያቀረበውን ትንበያ የተከተለ ሆኗል። በዚያ ትንበያ ታዲያ በሁለተኛ ደረጃ ያስቀመጣቸው ኢትዮጵያን ጨምሮ የተቀሩ የአፍሪቃ አገሮች የጤና መዋቅራቸው አደገኛ ያደርገዋል፣ ለመከላከሉም ብቃት አይኖረውም፣ እናም እንዲሁም በመከላከል አስቀድሞ ስራዎች ላይ ብዙ ስራ መስራት አለበት ማለቱን እናስታውሳለን። የኢትዮጵያን ባለስልጣናት እንዲሁም የአየር መንገዱን ባለስልጣናት ለማግኘት ጥረት የያዝነው ጥረት እንደቀጠለ ነው። እንዳገኘን እናቀርባለን። አድማጮች፣ አሁን ስርጭታችንን ከማገባደዳችን በፊት ለስንብት ቀደም ብለን በመግቢያው ያሰማናችሁን የበገና ስልት ነው የምንሰናበትበት። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ዝግጅት እዚሁ ላይ ማብቃቱ ነው። ቀደም ብዬ እንዳስተዋወቅኩት ስርጭታችን በዚሁ ሲገባደድ የትግርኛ ስርጭት ይቀጥላል። ከአቀናባሪያችን ብርሃን ኃይሉ ከተተኪው የስርጭት መሐንዲስና ከዋና አዘጋጇ ትዝታ በላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ።
كاب 4 خصاب 4 فرق ان ويك عقاب 10 خصاب 10